ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 11 2012 ዓ ም ዝግጅታችን ጀመረ። የአፍሪካን ሥራ ፈጣሪዎች ነጻ ማውጣት
አሜሪካን ጨምሮ በተለያዩ የዓለም ክፍሎች በመንግሥት የሚመደብ ወጪ የአንድን ችግር ምንጭ ወይም መሠረት የሆነውን ጉዳይ አይፈታውም። የተማከለ የምጣኔ ሀብት እቅድም አይሠራም። በውድቀት የተቋጩትን የሶሻሊዝም ሙከራዎች ማስታወሱ በቂ ነው። በዚምባብዌ፣ በታንዛኒያ፣ እዚህ ኢትዮጵያ ውስጥም ያየነውን ማስታወሱ በቂ ነው። አሁን ራሱ በደቡብ አፍሪካ ውስጥ የግል ሀብትን ያለ ካሳ ለመንጠቅ ክርክር እየተካሄደ ነው። ያ ከሆነ ለዚያች አገር ምጣኔ ሀብት ውድመት ያስከትልባታል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አዲስ አበባ ላይ ካደረጉት ንግግር የተቀነጨበ ነው የሰማችሁት። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ።
ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ለምሽቱ ካሉን ዜናዎች መካከል የኦሮሚያ ክልል ምክር ቤት ጨፌ ገዳ የተሰኘ አዲስ የኢኮኖሚ መንደር እንዲመሰረት የቀረበውን ረቂቅ አዋጅ አጽድቋል። አንዱ ዜናችን ነው። አልሸባብ ሶማሊያና ኬንያ ውስጥ ጥቃቶች አካሄደ። የትሪፖሊው መንግስት ጂኒቫ ላይ ከሚካሄደው የሰላም ድርድር ራሱን አገለለ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሳውዲ አረቢያን ሲጎበኙ ስለ ሰብአዊ መብቶች ጉዳይ ትኩረት ሰጥተው እንደሚነጋገሩ አስታወቁ፣ የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት። ለአርዕስተ ዜናው ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። የተከበራችሁ አድማጮች፣ ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እናልፋለን።
የኦሮሚያ ክልል ምክር ቤት ጨፌ ገዳ የተሰኘ አዲስ የኢኮኖሚ መንደር እንዲመሰረት የቀረበውን ረቂቅ አዋጅ አጽድቋል። ገዳ ልዩ የኢኮኖሚ ዞን በአዳማና ሞጆ ከተሞች መካከል የሚቆረቆርና 24,000 ሄክታር ስፋት ይኖረዋል የተባለ ነው። ሙክታር ጀማል ዝርዝሩን ይዟል።
የኦሮሚያ ምክር ቤት ጨፌ ዛሬ በዋለው የሁለተኛ ቀን መደበኛ ጉባኤው ገዳ ልዩ የኢኮኖሚክ ዞንን ለማቋቋም የወጣውን ረቂቅ አዋጅ አጽድቋል። ረቂቅ አዋጁን ለጨፌ ምክር ቤት ያቀረቡት የሕግና አስተዳደራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ኢሳ ቦሩ ገዳ ልዩ የኢኮኖሚክ ዞኑ ከተማዋን የምጣኔ ሀብት ማዕከል በማድረግ ወደ ሀገር በሚገቡና ወደ ውጭ በሚላኩ የንግድ እንቅስቃሴዎች ላይም እምብርት ሆኖ እንዲያገለግል ታስቡ መሆኑን ገልጸዋል። የገዳ ልዩ የኢኮኖሚ ዞን 22,000 ሄክታር ላይ የሚመሰረት ከተማ መሆኑ የተገለጸ ሲሆን አቀማመጡና ጠቀሜታውን በተመለከተ የኦሮሚያ እቅድና ምጣኔ ሀብት ልማት ኮሚሽን ቢሮ ኃላፊ ዶክተር ተሾመ አዱኛ ለጨፌው አባላቶች አብራርተዋል።
ቆረቶታ ብየ ኬሳፍ ብየ አላ አባታ ቻይና አፍሪካ ዴቨሎፕመንት ዞን
የሀገር ውስጥና የውጭ አጥኚዎችን አማክረናል። አፍሪካ ዴቨሎፕመንት ዞን የተሰኘውን የቻይና ድርጅትም አማክረናል። ይህን ሁሉ መሬት በአንዴ ማልማት እንችላለን ማለት ሳይሆን በተዋረድ ጊዜ ወስደን አንድ በአንድ የሚሰራ ነው። ይህንን ራዕይ ከግብ ለማድረስ በሚቻልበት ሁኔታ እስከ 30 ዓመት በዓለማችን በኢኮኖሚ እንቅስቃሴ ከሚታወቁ 10 ከተሞች ውስጥ አንድ ለማድረግ ነው እየሰራን ያለ ነው ያሉት። ዞኑ የውጭ ባለሀብቶችንም ለመሳብ ትልቅ ትኩረት ተደርጎበት የሚቋቋም መሆኑም ተገልጿል። ይህንንም ለማሳካት ከተለያዩ ሀገራት ተሞክሮ የተቀሰመና የማማከር ስራም መጠናቀቁን ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር። ሶማሊያ ደቡባዊ ታችኛው ሸበሌ ክፍለ ግዛት ውስጥ ዛሬ ረቡዕ ጽንፈኛ እስላማዊው አልሸባብ በሁለት የተለያዩ የጦር ሰፈሮች ላይ ጥቃት አድርሶ ቢያንስ 10 የመንግስቱን ወታደሮች ገደለ። ከታጣቂዎቹም ውስጥ 16 መገደላቸው ተዘግቧል። ከሞቃዲሾ በስተደቡብ ቆሮይሌ ከተማ ውስጥ በደረሰው በመጀመሪያው ጥቃት አጥፍቶ ጠፊ ፈንጂ የታጠቀ መኪና ፌዴራሉ መንግስት ኃይሎች በሚጠቀሙበት የጦር ሰፈር ላይ መፈንዳቱ ነው የተገለጸው። የከተማዋ ባለስልጣን አንድ ወታደር ተገሎብናል፣ 40 ታጣቂዎች ገለናል ብለዋል። ይህን ቪኦኤ በነጻ ምንጭ ሊያረጋግጠው አልቻለም። በሁለተኛው ጥቃት ከሞቃዲሾ በስተደቡብ ምዕራብ ኤል ሳሊኒ ከተማ በሚገኝ የጦር ሰፈር ላይ ታጣቂዎች ባደረሱት ጥቃት ከነሱ ውስጥ 6 ከመንግስት ወታደሮች ደግሞ 4 እንደተገደሉ ነው የተገለጸው። አልሸባብ ለሁለቱም ጥቃቶች ኃላፊነት ወስዷል። በኬንያ ደግሞ ሰሜን ምስራቃዊ ክፍለ ግዛቷ ውስጥ ዛሬ ተጠርጣሪ የአልሸባብ ታጣቂዎች በአንድ አውቶቡስ ላይ ተኩስ ከፍተው 4 ሰው መግደላቸውን የኬንያ የጸጥታ ባለስልጣን አረጋግጠዋል። የሶማሊያ እስላማዊው ነውጠኛው ቡድን ኬንያ ሶማሊያ ውስጥ ወታደሮቿን በማስገባቷ ለመበቀል በአካባቢው በአውቶቡሶችና ሌሎችም ተሽከርካሪዎች ላይ በተደጋጋሚ ጥቃት እያደረሰ መሆኑ ይስተዋላል። የዛሬው ጥቃት የደረሰው አውቶቡሱ ከማንዴራ ወረዳ ወደ ናይሮቢ በመጓዝ ላይ እንደነበረ ነው የተገለጸው። ማንዴራ በስተሰሜን ከኢትዮጵያ፣ በስተምስራቅ በኩል ደግሞ ከሶማሊያ ጋር ትዋሰናለች። የቀድሞ የሱዳን ፕሬዚደንት ኦመር አልበሽር ለዓለም አቀፍ እስላማዊ ቡድኖች የገንዘብ ድጋፍ በመስጠት ስለተጫወቱት ሚና ጠይቀናቸዋል ሲሉ የሀገሪቱ ጠቅላይ አቃቤ ሕግ ተናገሩ። ሱዳን ያለፈው አስተዳደር ሐማስና ሄዝቦላን ለመሳሰሉ አሸባሪ ቡድኖች ድጋፍ ይሰጥ ስለነበር አሁንም የሀገሪቱ ስም በሽብርተኝነት ደጋፊ መንግስታት ዝርዝር ውስጥ እንዳለ ነው። ባለፈው ሳምንት የሱዳን ባለስልጣናት አልበሽርን በዳርፉር ግዛት በደረሱ የጦር ወንጀሎችና በሰብና ላይ በተፈጸሙ ወንጀሎች ለሚፈልጋቸው ለዓለም አቀፉ ፍርድ ቤት ICC አሳልፈን እንሰጣለን ሲሉ አስታውቀዋል። መቼ እንደሚልኳቸው ግን በግልጽ አይታወቅም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዓለም አቀፉ ማህበረሰብ እውቅና የሰጠው የሊቢያ መንግስት ጄኔቫ ላይ በተባበሩት መንግስታት ድርጅት አመቻችነት እየተካሄደ ካለው የሰላም ድርድር ራሱን አገለለ። የትሪፖሊው መንግስት ዛሬ ይህን እርምጃ የወሰደው የተቀናቃኙ መንግስት ኃይሎች ትሪፖሊ ወደብን ከደበደቡ በኋላ መሆኑ ተገልጿል። ጥቃቱ ከባድ የአካባቢ ደህንነት አደጋ ሊያስነሳ እንደነበረም ተገልጿል። የቀድሞ ጀነራል ሀሊፋ ሀፍታር የሊቢያ ብሔራዊ የጦር ሰራዊት ወደቡን በሚሳይል የደበደበ ሲሆን በስፍራው የነበረ የነዳጅ ዘይት ማጓጓዣ በጥቂት ሜትር ርቀት እንደሳተው ተገልጿል። ቢመታው ኖሮ ከባድ የተፈጥሮ አካባቢና ሰብአዊ ጥፋት ያደርስ ነበር ሲሉ የመንግስቱ የነዳጅ ኮርፖሬሽን ኃላፊ አመልክተዋል። የሀፍታር ኃይሎች መጀመሪያ ኢላማ ያደረግ ነው ለመንግስት ተዋጊዎች ጦር መሳሪያ የጫነ መርከብ ነው ብለው ተናግረው ነበር። በኋላ ደግሞ የጦር መሳሪያ መጋዘን ላይ የታለመ ጥቃት ነው ማለታቸው ተጠቅሷል። የሊቢያ የብሔራዊ ስምምነት መንግስት በአጥቂዎቹ ላይ እርምጃ እስከሚወሰድ በሰላም ንግግሩ መሳተፍ እናቆማለን፣ እኛም በተገቢው ጊዜ የራሳችንን እርምጃ እንወስዳለን ብሏል። የኮሮና ቫይረስ ስርጭትን ለመከላከል በጃፓን ወደብ ላይ እንዳይንቀሳቀስ ተደርጎ ለሁለት ሳምንታት የቆየው መርከብ ብዙ መቶ ተሳፋሪዎች ከመርከቧ መውረድ ጀምረዋል። ዛሬ 500 ተሳፋሪዎች ዳያመንድ ፕሪንሰስ የተባለችውን የመዝናኛ መርከብ ይለቃሉ ተብሎ ይጠበቃል። 3700 ተሳፋሪ የያዘችው መርከብ እንደ አውሮፓውያን አቆጣጠር ከየካቲት 3 ጀምራ እንዳትንቀሳቀስ ተደርጋ መቆየቷ ይታወሳል። ይህ የሆነው ሆንግ ኮንግ ላይ ከመርከቧ የወረደ አንድ ተሳፋሪ ለቫይረሱ መጋለጡ ከታወቀ በኋላ ነበር። ይሁን እንጂ ቫይረሱ እንዳይዛመት ለመቆጣጠር የተወሰደው እርምጃ ሌላ ጣጣ እንዳመጣ ነው እየተሰማ ያለው። ከመርከቧ ተሳፋሪዎች መካከል 543ቱ ለቫይረሱ ተጋልጠዋል። አሁን ከመርከቧ ወርደው እንዲሄዱ የተፈቀደላቸው ቫይረሱ በምርመራ ያልተገኘባቸውና የሕመም ምልክት ያላሳዩ እንደሆኑ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሳውዲ አረቢያን ሲጎበኙ ለሰብአዊ መብቶች ጉዳይ ትኩረት በመስጠት እንደሚነጋገሩ አስታወቁ። በተለይ እዚያ ተከሶ ስቃይ ላይ ይገኛል የተባለውንም አሜሪካዊ ዶክተር ጉዳይ እንደሚያነሱ አስታውቀዋል። ሲንዲ ሴን አብራቸው እየተጓዘች ትገኛለች። ያጠናቀረችውን አጭር ዘገባ ሶሎሞን አባተ ይዟል።
ሚስተር ማይክ ፖምፔዮ በሳዑዲ አረቢያ የሶስት ቀናት ጉብኝት ለማድረግ ዛሬ ከቀትር በኋላ ገብተዋል። እዚያ ሚኒስትር ፖምፔዮ በዚያ ቆይታቸው ንጉሥ ሳልማንን፣ አልጋወራሽ መሐመድ ቢን ሳልማንና የውጭ ጉዳይ ሚኒስትሩን ፋይሳል ቢን ፋርሃንን እንደሚያነጋግሩ የውጭ ጉዳይ መስሪያ ቤቱ አመልክቷል። ላለፉት ሁለት ዓመታትም በእስራት ላይ የሚገኙት ሳዑዲ አሜሪካዊ ሐኪም ዋሊድ ፈታሂን ጉዳይም እንደሚያነሱ ተገልጿል። ዶክተር ፈታሂ የተያዙት የሀገሪቱ መንግሥት በሙስና ላይ ከፍቻለሁ ባለው ዘመቻ ቁጥራቸው የበዛ ባለሀብቶችን በቁጥጥር ስር በዋለ ጊዜ ነበር። በዚያ ዘመቻ አንድ የሀገሪቱ ልዑል፣ ሚኒስትሮችና ከፍተኛ ባለሥልጣናትን ጨምሮ ወደ 200 የሚሆኑ ከበርቴዎች ተይዘው ሆቴል ሪያድ መታሰራቸው ይታወሳል። ዶክተሩ ፋይ የአሜሪካዊው ዶክተር ባለፈው የበጋ ወራት ውስጥ ቢለቀቁም ከሀገር እንዳይወጡ ግን ታግደው መቆየታቸው ተነግሯል። ይህንን ጨምሮ ስፋት አለው ያሉትን የሰብአዊ መብቶች ረገጣ ክሶች አንስተው ከሀገሪቱ ባለሥልጣናት ጋር እንደሚወያዩ ፖምፔዮ አስታውቀዋል። ወደ ሳዑዲ ላደረጉት ጉዞ ከአዲስ አበባ ከመነሳታቸው በፊት ለጋዜጠኞች በሰጡት ቃል ነበር ይህን ያሉት። ፖምፔዮ በሳዑዲ ቆይታቸው ኢራንን ጨምሮ በበርካታ የአካባቢው የጸጥታ ጉዳዮች ላይ እንደሚመካከሩ ተገልጿል።
አመሰግናለሁ ሶሎሞን። አድማጮች፣ ለምሽቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 11 2012 ዓ.ም ፕሮግራማችን ነው። ለዜናው ቆንጅትን አመሰግናለሁ። ለግማሽ ሰዓት ዜናና ለማጠቃለያም ትመለሳለች። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የመንግሥት ሠራተኞች የሥራ መደብ፣ ደሞዝ፣ ደረጃና አፈጻጸም በሚወስነው አዲስ አሰራር ላይ ቅሬታ ይሰማል።
አፈጻጸሙ ጉዳይ ከመነሻውም ችግር አለበት። ይህ የሚባለው ለተመሳሳይ ስራ ተመሳሳይ ክፍያ ነው የሚለው ለስራ የሚሰጥ ክብደትና ከስራ የሚጠበቅ ውጤት የሚባል ነገር አለ። በዛ መሰረት ሲሰራ ማለት ነው።
የስራ ውስብስብነት፣ ፈጠራ፣ የስራ ግንኙነት፣ ኃላፊነት፣ ጥረት፣ የስራ ሁኔታ፣ እውቀትና ክህሎት እና መሰል የሚባሉ ዘጠኝ ዋና ዋና አንኳር የተከፈሉ መመዘኛዎች አሏቸው። ይህን መሰረት አድርጎ ነው እያንዳንዱ ደረጃ የተሰጠ።
የሰራተኞችና የስራ ኃላፊዎችም ከሰጧቸው አስተያየቶች እንዲሁም የአማራ ሲቪል ሰርቪስ ምክትል ኮሚሽነር አቶ ቸኮል አጥናፌ ከሰጡን ምላሽ የተቀነጨቡ ናቸው የሰማችኋቸው። በዲሞክራሲ በተግባር በዚህ ምሽት ዘገባውን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ለአንድ ሀገር ምጣኔ ሀብታዊ ብልጽግናም ሆነ ለዜጎች የምጣኔ ሀብት ነጻነት መሠረቱ የግል ሀብት ይዞታን የሚያረጋግጥ ጠንካራ ሕጋዊ ዋስትና ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አሳስበዋል። አዳዲስ አሜሪካዊ ኢንቨስተሮችን ለመሳብ የሰለጠነና ተሰጥኦ ያለው የሰው ኃይል እንደሚያስፈልግም ገልጸዋል። መለስካቸው አማረ ዝርዝሩን ይዟል።
ማይክል አር ፖምፒዮ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትናንትና በኢትዮጵያ የጀመሩትን ጉብኝታቸውን ዛሬ የቀጠሉት ከአንዳንድ የሥራ ፈጣሪዎች ጋር ያደረጉትን ውይይት ተከትሎ በተባበሩት መንግሥታት ድርጅት የስብሰባ ማዕከል ባደረጉት ንግግር ነው። የንግግራቸው ርዕስ አፍሪካውያን ሥራ ፈጣሪዎችን ነጻ ማውጣት የሚል ነው። ሚኒስትሩ በስፍራው አብረዋቸው ከተገኙ ሥራ ፈጣሪ ሴቶች የሦስቱን ስም በመጥቀስ ያስገኙትን ውጤት በመዘርዘር አሞግሰዋቸዋል። መልካም አርአያነታቸውን በማስገንዘብም የእነሱ የሥራ ፍሬ በሰፊውና በአገር ደረጃ ሲታይ ምን ትርጉም ወይም አንድምታ እንዳለው አመልክተዋል።
activities will define Africa's future too. We believe that the United States, I believe as I know most of you.
እነዚህ ጉዳዮች ያንድን ሀገር ጣፈንታ ይወስናሉ። እነኚህ የሥራ ፈጠራ እንቅስቃሴዎች የወደፊቱን የአፍሪካ ጣፈንታ ይወስናሉ። በዩናይትድ ስቴትስ የምናምነው እኔም የማምነው ሌሎቻችሁም እንደዚሁ ይመስለኛል። አፍሪካዊ፣ አውሮፓዊ፣ አሜሪካዊ ሁን ሌላ ማንም ተመሳሳይ ፍላጎቶች ነው ያላቸው። ሁላችንም ለቤተሰቦቻችን ደህንነት ተጠበቃን እንሻለን። የሥራ አድልና ለሥራችን የሚመጥን ክፍያ እንጠብቃለን። ሕይወታችንን በፈለግነው መንገድ ለመምራትም ነጻነት እንሻለን። እንግዲህ ዋናው ነገር ወደዚያ ግብ እንዴት እንደርሳለን የሚለው ነው። ለመናገር የሚፈልገውም ስለሚቀጥለው ነጻነት፣ የምጣኔ ሀብት ነጻነት፣ ስለ አፍሪካ ሥራ ፈጣሪዎች እውነተኛ ነጻነት ነው።
ማይክ ፖምፒዮ አስከትለውም አሁን በአፍሪካ የሚታየውን የድህነት ስፋትና ጥልቀት በጥቂቱ አያት አድርገው ይህ ድህነት ከውጭ በሚገኝ እርዳታ በተወሰነ ደረጃ ሊቀረፍ ቢቻልም ከመሠረቱ ችግሩን ሊፈታው እንደማይሆንለት ግን አስረድተዋል። በእሳቸው አስተያየት ድህነት በአብዛኛው መንግሥት በሚያደርገው ዘመቻ መፍትሄ አያገኝም። ዋናው ለግል ሀብት ዋስትና የሚሰጥ ጠንካራ ሕግ ማውጣት ነው ሲሉ ይከራከራሉ።
the very basis of the problem centralized planning
አሜሪካን ጨምሮ በተለያዩ የዓለም ክፍሎች በመንግስት የሚመደብ ወጪ ያንድን ችግር ምንጭ ወይም መሰረት የሆነውን ጉዳይ ፈታውም የተማከለ የምጣኔ ሀብት ቅድም አይሰራም። በውድቀት የተቋጩትን የሶሻሊዝም ሙከራዎች ማስተዋወሱ በቂ ነው። በዚምባብዌ፣ በታንዛኒያ እዚህ ኢትዮጵያ ውስጥም ያየነውን ማስተዋወሱ በቂ ነው። አሁን ራሱ በደቡብ አፍሪካ ውስጥ የግል ሀብትን ያለ ካሳ ለመንጠቅ ክርክር እየተካሄደ ነው። ያ ከሆነ ለዚያች ሀገር ምጣኔ ሀብት ውድመት ያስከትልባታል። ከዚያም በላይ ለደቡብ አፍሪካ ሕዝብ ትልቅ ጉዳት ይሆናል። የሶሻሊዝምን አሰራር የተከተሉ ቅዶች የዚህን አህጉር ደሃ ሕዝብ ነጻ አላወጡትም። እዚህ አዳራሽ ውስጥ የምንገኝ ሁላችንም ትክክለኛውን መንገድ እናውቃለን። መሠረታዊ ጠንካራ የሕግ የበላይነት፣ ንብረት የማፍራት መብቶች መከበር፣ መዋለ ንዋይን ለማፍሰስ የሚያበረታቱ ደንቦች። ከነኚህ ባለሀብቶች ጋር ዛሬ ጠዋት በዚህ ጉዳይ ላይ ስንወያይ ነበር። ባለሀብቶች ወደዚህ መጥተው ወረታቸውን እንዲያፈሱ እነዚህን መሠረታዊ ሕጎች ተግባራዊ ማድረግ አስፈላጊ ነው። በዚህ የምጣኔ ሀብት ነጻነት ደግሞ የሴቶች ተሳትፎ አስፈላጊ ነው። የራሳቸውን ሕዝብ መብት የሚያስከብሩ መንግስታትም ያስፈልጉናል።
ለክርክራቸው ማስረጃም የምስራቅ እስያ ሀገሮችን ወይንም የእስያ አናብርት ተብለው የሚጠሩትን አስታውሰዋል። እነዚህ ሀገሮች በተወሰኑ 10 ዓመቶች ውስጥ ምጣኔ ሀብታዊ ፖሊሲያቸውን ክፍት በማድረግና በመናገራቸው ለከፋ ድህነታቸው መፍትሄ እንዳገኙ ዘርዝረዋል። በፖምፒዮ እምነት ይህ በአፍሪካም እዚህ ኢትዮጵያም ሊሆን ይችላል።
And to African leaders today, future generations are depending on stable, corruption-free environments that attract foreign investment.
ለዛሬዎቹ የአፍሪቃ መሪዎች የምለው የመጪው ትውልድ ዕጣ በተረጋጋና ከሙስና በጸዳ የውጭ መዋለ ንዋይ አፍሳሾችን ሳቢ በሆነ ሁኔታ ላይ መፈጠር ወሳኝ መሆኑን ነው። አንድ ኢትዮጵያዊ ምሳሌ እንደሚለውም አንድ ሰው በሸሪኩ ሥራ ላይ ደንቃለዋል። ሩዋንዳ አነስተኛና መካከለኛ ደረጃ ያላቸውን ንግዶች ከሚጣልባቸው አንዳንድ ቀረጦች ነጻ እንዲሆኑ አድርጋለች። ለሥራ ወሳኝ የሆኑ የኃይል ምንጮችን አጎልብታለች። ቶጎ በበኩሏ ብዙ ያስጠብቁ የነበሩና ላላስፈላጊ ወጪ የሚዳርጉ የተንዛዙና ፈጠራን የሚያደናቅፉ የቢሮክራሲ አሰራሮችን ውድቅ አድርጋለች። ከአንጎላ ነበር ወዲህ ወደ ኢትዮጵያ የመጣሁት። ፕሬዚዳንት ሎሬንሶና ቡድናቸው ሙስናን ለማጥፋት አዲስ ምዕራፍ ከጀመሩባት አገር በብዙ መቶዎች የሚቆጠሩ በመንግስት ይዞታ ስር የነበሩ ድርጅቶች ወደ ግል ይዞታ የተዛወሩባት፣ እዚህ ኢትዮጵያም ዜጎች ለውጥ ያመጡባት አገር ናት።
ሚኒስትሩ የዩናይትድ ስቴትስ መዋለ ንዋይ አፍሳሽ ወይንም ኢንቨስተሮች ወደ አፍሪካ መጥተው ሥራ ለመፍጠር የሚጠይቁት ምንድን ነው ለሚለው ጥያቄም ምላሽ ሰጥተዋል። ዋና ዋና ካሏቸው መካከልም አሜሪካውያን ገንዘባቸውን በሥራ ሲያውሉ ለዚህ መዋለ ንዋያቸው ጥብቅ የሕግ ጥበቃ ይፈልጋሉ። የተማረና ተሰጥኦ ያለው ሠራተኛ ይጠብቃሉ። መርሃ ግብራቸውን ከመተግበራቸው በፊት የቀደሙትን ባለሀብቶች ተመክሮም ይጠይቃሉ ብለዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ተከታዩ ዘገባ ወደ ህወሓት 45ኛ ዓመት አከባበር ይወስደናል። ፌዴራሉ መንግሥት ከውጭ ኃይሎች ጋር ተመሳጥሮ የትግራይን ሰላም ለማወክ እየሠራ ነው ሲሉ የህወሓት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ከሰዋል። ዶክተር ደብረጽዮን ይህንን ያሉት የህወሓት ምስረታ 45ኛ ዓመት የካቲት 11 ዛሬ መቀሌ ውስጥ በተከበረበት ሥነ ሥርዓት ላይ ነው። የህወሓት መሪ አክለውም በአሁኑ ጊዜ በእኩልነት የተመሠረተ አንድነት በመከተል መጓዝ ያስፈልጋል፣ ካልሆነ የትግራይ ሕዝብ በትግሉ ያመጣው መብቱ እጁ ላይ ነው ብለዋል። በዚህ ጉዳይ ምላሽ የተጠየቀው ፌዴራሉ ገዢ ፓርቲ ብልጽግና ፓርቲ የዶክተር ደብረጽዮንን ክስ መሠረተ ቢስ ነው ብሏል። ሙሉጌታ አጽባህ ተጨማሪ አለው።
የህዝባዊ ወያነ ሐርነት ትግራይ ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ዛሬ መቀለ ከተማ ውስጥ በተከበረው ህወሓት የተመሰረተበት 45ኛው ዓመት የካቲት 11 በዓል ባሰሙት ንግግር በፌዴራሉ መንግስት ላይ ጠንከር ያሉ ትችቶችን አንስተዋል። ዶክተር ደብረጽዮን የትግራይ ህዝብ ለኢትዮጵያ ስልጣኔ ትልቅ አስተዋጽኦ ያበረከተና የውጭ ወራሪ ኃይል በመመከት ትልቅ ድርሻ የነበረው ነው በማለት ንግግራቸው ጀምሯል። የደርግ መንግስት ለመጣል በተደረገ ትግልም ከሌሎች ኢትዮጵያውያን ጋር በመሆን ታግሎ አሸንፏል ሲሉ ተናግሯል። የትግራይ ህዝብ የበለጠ መስዋዕትነት የከፈለ እንጂ ከሌሎች በተለየ አልተጠቀመም ብሏል። በንግግራቸው የትግራይ ህዝብና ህወሓት የሁሉም ችግሮች መነሻ ተደርገው እንደሚነገር፣ በቅርብ ጊዜዎችም ከተለያዩ አካባቢዎች የትግራይ ተወላጆች እንደተፈናቀሉ ዶክተር ደብረጽዮን ተናግረዋል። ያፈናቀሉትም ወደ አገራቸው አባረር ናቸው ብለው ተናግሯል ብለዋል። በአሁኑ ጊዜ በእኩልነት ላይ በተመሰረተ አንድነት መጓዝ ያስፈልጋል፣ ካለበለዚያ የትግራይ ህዝብ በትግሉ ያመጣው መብቱ እጁ ላይ ነው ብለዋል።
ዘለ መገዲ ፈርሕና ምንባር ወይ መገዲ ልማኖ እንተይኮነስ
ያለው መንገድ ፈርተህ መኖር ወይም የመለመን ሳይሆን የመከባበር መንገድ ነው። በአሁኑ ጊዜ የማንኛውም ብሔር የበላይነት ተቀባይነት የለውም። በእኩልነት የተመሰረተ አንድነት ወይም ደግሞ የትግራይ ህዝብ በትግሉ ያረጋገጠው መብቱ እጁ ላይ ነው ነው ያሉት። በትግሉ ሰላም ሰፍኖ በደህንነት ተታወቀ የነበረችውን ሀገር እንድትቀየር አድርጓል ያሉት ዶክተር ደብረጽዮን ሰላም በማስከበር ለአፍሪካ ከፍተኛ አስተዋጽኦ አድርጋለች፣ በተጨማሪም ስደተኞቹም የምትቀበል ሆናለች ብለዋል። ከቅርብ ዓመታት ወዲህ ግን የኢህአዴግ አመራር ድክመት የፈጠረው ኪራይ ሰብሳቢነት በዝቶ መልካም አስተዳደርም ተበላሽቶ ህዝብም ተቆጥቶ አምጿል ብለዋል። ህወሓትም ጉድለቱን ለማረም ህዝብን በግልጽ ይቅርታ ጠይቋል ያሉት ምክትል ርዕሰ መስተዳድሩ በዚህም ትግራይ ላይ ትኩረት አድርገን መስራት ጀምረናል ብለዋል። ለሚፈጠረው ችግር ሁሉ ተጠያቂ ወያነ ነው በማለት ስራ መስራት ያልቻለ መንግስት ህዝቦች በማጋጨት ስልጣን ላይ ለመቆየት እየሰራ ነው ብለዋል። በተጨማሪም የፌዴራል መንግስት ከውጭ ኃይል ጋር በመተባበር የትግራይን ሰላም ለማወክ እየሰራ ነው ሲሉ ከሰዋል። ዶክተር ደብረጽዮን
መሰረታዊ ጸገማት እዚህ ክመጥሩ ድሌ ስለዘይብለውምን
የህዝብ መሰረታዊ ችግር ለመፍታት ፍላጎት ስለሌላቸውና ስለማይችሉ ህዝብ እያጋጩ ስልጣን ሊይዙ በስልጣን ሊቆዩ አቅደው እንቅልፍ አጥተው እየሰሩ ናቸው። የፌዴራል መንግስት ሰላም ማስከበር ባልቻለበት ተገልብጦ ከውጭ ኃይሎች ጋር በማበር ሲያሴር እየዋለ ነው። በሴራው ላይ የተሳተፉ አመራሮችም የተማከሩት ማውጣት ጀምረዋል ነው ያሉት። የእኛ ታሪክ የሀገርና የህዝብ ሉዓላዊነት የሚጠብቅ እንጂ ለባዕድ አሳልፎ የሚሰጥ አይደለም ያሉት የህወሓት ሊቀመንበር በአሁኑ ጊዜ ሀገሪቷ እየተንገደገደችም ቢሆን እንድትቀጥል እያደረገ ያለው የትግራይ ህዝብ ሽልማት ሲገባው ገጽታውን በማጠልሸት ቀጥለዋል ብለዋል። በክልሉ በቀበሌና በወረዳዎች አዳዲስ መዋቅሮች በማደራጀት የህዝብ ጥያቄ ለመመለስ እየተሰራ መሆኑ የገለጹት የክልሉ ምክትል ፕሬዚደንት ትግራይ ደም የሚፈስባት ሳይሆን ሰላም፣ ልማትና ኢንቨስትመንት የሚፈስባት ለማድረግ እንሰራለን ብለዋል። ለህዝብ ተወካዮች ምክር ቤት ሲሉ ባስተላለፉት መልእክት በትግራይ ላይ እየተፈጸመ ያለውን ስም የማጥፋት ዘመቻ አውግዙ ብለዋል።
በህዝብ የተወከልት ህዝብ ሀገር ተዋወኩም ኮንትራት ውዕሊ ስልጣን ክዛዘብ ቀሪቡ ስለ ዘሎ
የስልጣን ጊዜያችሁ እያለቀ ስለሚገኝ ከመበተናችሁ በፊት ታሪክ ስሩ። በኢትዮጵያ ውስጥ ስላለው የውጭ ጣልቃ ገብነት በተለይ ትግራይን በተመለከተ በመሪዎች ደረጃ የተሰጡት የጥላቻ የጸረ ህዝብና ጸረ ሀገር ንግግሮች በይፋ ኮንኑ። ይህ የማይሆን ከሆነ ትግራይ ራሷን የቻለች ሀገር መሆኗን ወስኑ፣ አውጁ። ሀገር በመበተን ሂደት ነበሩ ተብላችሁ በታሪክ እንዳትወቀሱ ግዳጃችሁን ትወጡ ነው ያሉት። በተለያዩ የሀገሪቱ አካባቢዎች ያልተገደበ ወታደራዊ ዘመቻ ያደረሰ ነው ላሉት ጉዳት ተጠያቂ ሊኖር ይገባል ብለዋል። ተገቢ እርምጃም መወሰድ አለበት ሲሉ አሳስበዋል። ዶክተር ደብረጽዮን በዚሁ ንግግራቸው የኤርትራን ነጻነት ህውሃትና የትግራይ ህዝብ በመደገፋቸው የተለያዩ ጫና ቢደርስባቸውም ተቋቁመውታል ብለዋል። የትግራይና የኤርትራ ህዝብ በደም የተሳሰሩ እንጂ በደም የሚፈላለጉ አይደሉም ያሉት ዶክተር ደብረጽዮን በሁለት ሀገሮች የሚኖር አንድ ህዝብ ናቸው ብለዋል። በሁለቱ ሀገሮች መካከል ተጀምሮ የነበረው የሰላም ሂደት ተቋማዊ በሆነ መንገድ መፈጸም ሲገባው በማደናቀፍ ለሌሎች ሴራዎች መሸፈኛ የሆነ ነው ብለዋል። የኤርትራ ስደተኞች ሰፈር ለመዝጋትና አዳዲስ ስደተኞችም ላለመቀበል እየተሰራ ነው ብለዋል።
ህዝብ ትግራይ መሰዋዕቱን አሁን ህዝብ ኤርትራ ናብዘየድል ጎንፅ ከአቶ ይደልን
የትግራይ ህዝብ ከወንድሙ የኤርትራ ህዝብ ጋር ወደማያስፈልግ ግጭት መግባት አይፈልግም። በጋራ ለሁለቱም ህዝቦች የሚጠቅም ስራ ለመስራት ነው ዝግጁነታችን። ተከፍቶ የነበረውን መንገድ መዘጋቱ ሳይበቃም በቅርቡ ደግሞ የተቸገሩ ኤርትራውያን ወደ ትግራይ እንዳይመጡ በመንግስታት ሴራ በትግራይ ያሉት የስደተኞች ካምፕ እንዲዘጋ አዳዲስ እንዳይገቡ እየተደረገ ነው። መታወቅ ያለበት ግን ኤርትራዊ ኑሮው በስደተኞች ካምፕ ሳይሆን ኑሮው ከትግራይ ህዝብ ጋር ነው። ለእህት ወንድሞቻችን ኤርትራን በእኛ በኩል የሚዘጋ ጋበር የለም። አሁን ቤታችሁም ሀገራችሁም ነው። የኤርትራ ሰራዊትም ቤትህ ነው። ይህንን የሚዘጋ ኃይል የለም። ችግራችሁ ችግራችን ስለሆነ የተሸረበው ሴራ እንበጣት ሰው ፈተናውን ከእናንተ ጋር በመሆን እንደምንሻገረው ትልቅ እምነት አለን ነው ያሉት። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለተነሱት ክሶች አስመልክቶ ለብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሎ አደም የፌዴራል መንግስት ከውጭ ኃይሎች ጋር ተመሳጥሮ የትግራይ ሰላም ለማወክ እየሰራ ነው ለሚለው ክስ ሲመልሱ የኢትዮጵያ መንግስት በመስራቅ አፍሪካ ሰላምና መረጋጋት ለማምጣት እየሰራ ያለ እንደሆነ ገልጸው ለዚህ ማሳያ ከኤርትራ ጋር ሰላም በመፍጠር በሱዳን ውስጥም በሌሎች የምስራቅ አፍሪካ ሀገራት ሰላም ለማስፈን እየሰራ ነው ብለዋል። በዚህ ምክንያት ያቱም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ኖቤል ተሸልመዋል ብለዋል። በሊቀመንበሩ የቀረበው ወንጀላ መሰረተ ቢስ ነው በማለት አጣጥለውታል።
ይሄ ሆን ተብሎ ሀገሪቷ በሰላም ላይ እየሰራችውን ያለውን ስራ ከመጠልሸትና ጥላሸት ከመቀባት የተነሳ እንጂ ከውጭ ኃይሎች ጋር እያሴሩ ትግራይ የሚል ነገር መሰረተ ቢስ ውንጀላ እና ስም ማጥፋት ነው የሚል አስተያየት ነው በእኛ በኩል ያለው። እንደውም የሚታመው ፌዴራል መንግስትን ወደ ጎን በመተው አልፎ የማድረግ አዝማሚያ የሚታየው እነሱ አካባቢ ነው።
በእኩልነት የተመሰረተ አንድነት አስመልክቶ ዶክተር ደብረጽዮን ላነሱት ከአሁን በፊት ነው እኩልነት ያልነበረ እንጂ በአሁኑ ጊዜ እኩልነት ለመፍጠር የሚያግዝ አደረጃጀት ተፈጥሯል ሲሉ አስተባብሏል። በትግራይ ህዝብና መንግስት ስም የማጥፋት ሂደት አለ የተባለውም ህወሓት ከትግራይ ህዝብ ነጥለን ማየት አለብን ሲሉ መልስ ሰጥቷል።
አንዳንዴ የራሳቸውን ችግር ወደ ህዝብ ለመላከት ይፈልጋሉ። ከዚህ በፊት እዚህ መሀል ሀገር ያን ሁሉ ወንጀል ሲሰሩ፣ ያን ሁሉ ኢሰብአዊ ድርጊት ሲፈጽሙ፣ ያን ሁሉ ዝርፊያ ሲያካሂዱ ለዛ ህዝብ አንድ ቀብር የሚል ነገር ያሰራ ዛሬ የኢትዮጵያ ህዝብ አክንክስ ብሎ ሲጠፋቸው እዛ ተመልሶ እዛ ህዝብ ውስጥ መቦሸቅ መደረግ አይቻልም። አንዳንዴ እነዚህ ኃይሎች የለመዱት በእኩልነት ስም የበላይነትን ነው የለመዱት። ኢንፋክት የበላይነትን የለመደ ኃይል እኩልነት በራሱ ሌላ ነገር ሊመስለው ይችላል። ከዚህ አልፎ የሚያነሱት ነገር እነሱ ሳይሆን የሚወስኑት የትግራይ ህዝብ ስለሆነ የትግራይ ህዝብ ማለት ደግሞ በማንነቱ፣ በጀግንነቱ፣ በኢትዮጵያዊነቱ የማይደራደር ኩሩ ህዝብ ስለሆነ ማንም ተነስቶ እንደዚህ ያደርጋሉ ብል የሚቀበል ህዝብ ስላልሆነ
የህወሓት ምስረታ 45ኛ ዓመት የካቲት 11 በዓል በተለያዩ የተገረቁ ልብሶችና በትግሉ ወቅት ሳጋዎች ይለብሱት የነበሩ ልብሶች በመልበስ ነበር የበዓሉ ታዳሚዎች በአደባባይ የወጡት። መስመራችን ጨብጠን ለመመከት በሚል መሪ ሀሳብ በተከበረው በዚህ በዓል ላይ ከሱዳን ገዳሪፍና ከሰላ ግዛቶች የተጋበዙ ከፍተኛ ባለስልጣኖች የተሳተፉ ሲሆን በተጨማሪ ከደቡብ አፍሪካ ገዢ ፓርቲ ኤኤንሲ፣ ከአውሮፓና ከአሜሪካ የተለያዩ ሀገሮች ታዳሚዎች ተገኝቷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቅለም።
አመሰግናለሁ ሙሉጌታ ለዘገባው። ወደ ተከታዩ ዘገባ እናልፋለን። አምቦ ይወስደናል። በአምቦ ከተማ ከትናንት ጀምሮ ከ50 በላይ ሰዎች በመንግሥት ኃይሎች መታሰራቸውን አንዳንድ ቤተሰቦች ተናግረዋል። ከታሰሩት ሰዎች መካከል የኦነግ አባላትም እንደሚገኙበት ድርጅቱ አመልክቷል። የአምቦ ከተማ ከንቲባና የአስተዳደር ጽህፈት ቤቱ ኃላፊ ለቪኦኤ በሰጡት ቃል ሰዎቹ የታሰሩት በሚያራምዱት የፖለቲካ አመለካከት ሳይሆን በወንጀል ድርጊት ተጠርጥረው እንደሆነ ተናግረዋል። ናኮር መልካ ተጨማሪ አለው።
በአምቦ ከ50 በላይ ሰዎች ጨምሮ በምዕራብ ሸዋ 10 ከተሞች ከ120 በላይ የኦነግ አባላት ታስረዋል። አንዳንዶቹ እስሩን በመሸሽ ወደ ሌሎች አካባቢዎች ለመሄድ ተገደዋል ሲሉ የኦሮሞ ነጻነት ግንባር ኦነግ የፖለቲካ አደረጃጀት ኃላፊ አቶ ገዳ ገቢሳ ለአሜሪካ ድምጽ ተናግረዋል።
ምዕራብ ሸገር ወይ ደግሞ ምዕራብ ሸዋ በሚባለው አካባቢዎች የእኛ አባላት በጣም እየታሰሩና እያጉላሏቸው ናቸው። እጅባት 11 ሰው ታስረዋል። ጀልዱ 9 ሰው ታስረዋል። ዳኖ 2 ሰው ታስረዋል። ጮቢ 5፣ ግንጪ 10፣ አዳበርጋ 9፣ እጀሬ 17፣ አምቦ ሚዳቄን 1 ታስረዋል። ሜታሮቢ፣ ሜታ ወልቂጤ በጣም በእስር እያንገላቱና እያጉላሉ የኦሮሞ ነጻነት ግንባር እንቅስቃሴውን ለመግታት እንደዚህ አይነት ክስተትም እየፈጸሙ ነው።
ከታሰሩ የኦነግ አባላት መካከል ወይዘሮ ዱሌ ሴዳ የኦሮሞ ነጻነት ግንባር አባልና በድርጅቱ የባኮ ወረዳ ማስተባበሪያ ጽህፈት ቤት አባል አንዷ መሆናቸውን አቶ ገዳ ጨምረው ገልጸዋል። ወይዘሮ ዱሌ ከትናንት በስቲያ ሰኞ ሌሊት ላይ በመንግስት ጸጥታ ኃይሎች በቁጥጥር ስር መዋላቸውን ልጃቸው ሀዌተን ደረጀ ተናግራለች። ከሌሊቱ 10 ሰዓት ገደማ ነበር የጸጥታ ኃይሎቹ ወደ ቤታችን የመጡት። በወቅቱ ተኝተን ነበር። የኦሮሚያ ልዩ ፖሊሶች እና መደበኛ ፖሊሶች በር ሰብረው ገብተው መጀመሪያ ኮርኒስና ግድግዳውን ሳይቀር የምንኖርበትን ቤት ፈተሹ። ወደ ቤተሰብ የሄዱ የሁለት ተከራዮቻችንንም ቤት ቁልፍ ሰብረው ፍተሻ አካሄዱ። እናቴንም ይዘዋት ሄዱ። ፖሊስ ባካሄደው ፍተሻ በቤታችን ውስጥ ምንም አላገኘም ነው ያለችው ሀዌተን። የአምቦ ከተማ ፖሊስ አዛዥ ኮማንደር ሙላቱ አለሙን በስልክ ለማነጋገር ከትናንት ጀምሮ በተደጋጋሚ ያደረግነው ሙከራ አልተሳካም። ታሰሩ ስለተባሉ ሰዎች ጉዳይ የጠየኳቸው የከተማው ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ኢንሰር ሙድለስ በሰጡት መልስ የታሰሩት ሰዎች ቁጥር 50 ሳይሆን 21 መሆኑን፣ በፖለቲካ አመለካከቱ ምንነት የታሰረ ሰው ያለመኖሩንና ጉዳዩም በፖሊስ እየተጣራ መሆኑን ገልጠዋል። በአምቦ ከተማ በተለያዩ ጊዜያት የወንጀል ድርጊት ሲፈጸም ነበረ። ሰው እየተዘረፈ እየተወጋ ነበር። ሌሊት ወጥቶ መግባት እስኪያቅተው ድረስ ደርሶ ነበር። ያንን ችግር ከህብረተሰቡ ጋር ተወያይተን ለመፍታት ችለናል። ስለዚህ በወንጀል ድርጊቱ የተሳተፉ ግለሰቦች ቁጥጥር ስር እየዋሉ ነው። ወንጀለኞችን የደበቀና ትብብርም ያደረገ ማንኛውም ሰው በፖሊስ እየተያዘ ነው። ጉዳያቸውም በህግ ይጣራል። የጸጥታ ኃይሉ በሌሊት ቤት እንደፈተሸ የተነገረውም ውሸት ነው። የጸጥታ ኃይላችን ይህንን ድርጊት አይፈጽምም። በተያያዘ ዜና በሆሮ ጉድሩ አሙሩም ከ20 በላይ ወጣቶች በማዘዣ ማዕከሉ ከታሰሩ ከ2 ሳምንት በላይ ቢሆንም እስካሁን ፍርድ ቤት አልቀረቡም ሲል አንድ ወንድሙ መታሰሩን የተናገረ ግለሰብ አመልክቷል። ለእውነት የቆሙ ለህዝቡ ተቆርቋሪ የሆኑ ግለሰቦችን ነው እያሰሩ ያሉት። እነዚህ ሰዎች ስርቆት አልፈጸሙም። እንዲያውም አርሶ አደሮች ጭምርም ታስረዋል። ባለኝ መረጃ እስካሁን 24 ሰዎች ታስረዋል። የወረዳው ፖሊስ ኃላፊ ኮማንደር ደረጀ ቶሌራ የአሙሩን እስር አስመልክቶ ለቀረበላቸው ጥያቄ ተከታዩን መልስ ሰጥተዋል። በጥርጣሬ የተያዘ ሰው አለ። ለሌቦች መረጃ የሚያቀብሉና የመንግስት ጦር መሳሪያን ለሚሰርቁ ግለሰቦች መረጃና ስንቅ በማቀበል የተጠረጠሩ ግለሰቦች ናቸው የታሰሩት። እነዚህ ሰዎች በቁጥር 14 ናቸው። ጉዳያቸው በማዘዣ ማዕከሉ የተያዘ ስለሆነ እየተጣራ ነው። ህጉ በሚፈቅደው መሰረት የምናጣራ ይሆናል ማለት ነው። ኦነግ በምዕራብ ኦሮሚያ በተለይም በምዕራብ ሸዋ የተለያዩ ከተሞች ከ120 በላይ አባሎች የታሰሩ በማለት መንግስት ላይ ላቀረበው አቤቱታ ምላሽ እንዲሰጡኝ የኦሮሚያ ፖሊስ ኮሚሽን እንዲሁም የጸጥታና አስተዳደር ኃላፊዎችን በስልክ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የክልሉ መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጌታቸው ባልቻ በዚሁ ሰሞን ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ፖሊስ ግለሰቦችን ሲያስር ህጉን ተከትሎ ፍርድ ቤት ሊያቀርባቸው ይገባል፣ አንድ ግለሰብ የፖለቲካ ድርጅት አባል ስለሆነ ወይም የተለየ ሀሳብ ስላለው ወይም ሀሳቡ ከሌላ ሰው ሀሳብ ጋር አንድ ስላልሆነ ብቻ የሚታሰር ከሆነ የማይረሳ የታሪክ ስህተት እንሰራለን። ስለዚህ የጸጥታ አካላቱ ጥንቃቄ እንዲያደርጉና መግለጫም እንዲሰጡ አቅጣጫ ተሰጥቷል ማለታቸው ይታወሳል። ለአሜሪካ ድምጽ ናኮር መልካ ከአምቦ።
አመሰግናለሁ ናኮር። ወደ ተከታዩ ዘገባ እንዘልቃለን። ኮቪድ-19 የኮሮና ቫይረስ መቀስቀሻ በሆነችውና ወረርሽኙም በበረታባት የቻይናይቱ ውሃን ከተማ የሚገኙ ኢትዮጵያውያንን በመጠነኛ ገንዘብ ለመደገፍ የኢትዮጵያ መንግሥት ወስኗል። ተማሪዎቹና ቤተሰቦቻቸው ግን መንግሥት ይልቅ ከዚያ እንዲያወጣቸውና ወይም ቢያወጣቸውና አዲስ አበባ ላይ ለሚፈለገው ጊዜ ተነጥለው እንዲቀመጡ እንዲደረግ ወይም ኳራንታይን ቢደረጉ እንደሚመርጡ እየተናገሩ ናቸው። ኤደን ገረመው እዚያ የሚገኙትን ኢትዮጵያውያን አምባሳደሩን፣ ቤተሰቦቻቸውን፣ አዲስ አበባ ላይ በመንግሥት በኩል ያሉ ባለሥልጣናትን ዙሪያውን አነጋግራለች። ተከታዩን አጠናቅራለች።
በቻይና ውሃን የጀመረው የኮሮና ቫይረስ ስርጭት በይፋ መዘገብ ከተጀመረ 6 ሳምንታት ተጠግቷል። እንደ የዓለም የጤና ድርጅት መሰረት 26 የሚሆኑ ሀገራት በቫይረሱ የተያዘ ሰው እንዳገኙም አስታውቀዋል። ቫይረሱ በአደገኛ ሁኔታ ከሰው ወደ ሰው ባለው ስርጭት ሳቢያም የቫይረሱ መነሻ ናት ተብላ የምትታሰበውና ወደ 11 ሚሊዮን የሚጠጉ ነዋሪዎች ያሉባት የቻይናዋ ከተማ ውሃን እንቅስቃሴዋ ተገድቧል። በዚህ መሀል በቻይና የሚገኙ ወደ 300 ኢትዮጵያውያን ተማሪዎችም ባሉበት እንዲቆዩ ተደርጓል። ይሁንና ተማሪዎቹ አሁን ያለንበት ሁኔታ አስጊ በመሆኑ መንግስት ካለንበት እንዲያወጣን በማለት እየጎተጎቱ ይገኛሉ። ይህም በተመለከተም በቻይና የኢትዮጵያ አምባሳደር ተሾመ ቶጋጋ ደውለን ነበር። አምባሳደሩ የተማሪዎቹን ከውሃን መውጣት በተመለከተ እስካሁን ምንም አዲስ ለውጥ እንደሌለና ኢትዮጵያውያን ብቻ ሳይሆኑም ወደ 4000 የሚጠጉ አፍሪካውያን ተማሪዎች በውሃን ከተማ እንደሚገኙ ጠቅሰው ተማሪዎቹ አሁን ባሉበት ሁኔታ ለምግብና ለሌሎች እንደፊት መሸፈኛ ጭንብል ያሉ መሳሪያዎችን እንዲገዙ ለመደገፍ ከመንግስት ለ300 ተማሪዎች ለ2 ወራት የሚቆይ $200 ድጋፍ ጠይቀው እንደተፈቀደላቸው ገልጸዋል።
ኮሮና ቫይረስን በተመለከተ ያሉ ዴቨሎፕመንቶች በዋናነት ያው አሁን ቢሆን የመከላከልና ስራ ላይ ተማሪዎች ማህበር ጋርና እንደዚህ የጋራ መድረክ ፕላትፎርም ፈጥረን እስካሁን ድረስ ባደረግናቸው ነገሮች ዙሪያ እንዴት በጋራ ወይም ተግዳሮት መሻገር እንችላለን የሚል ውይይት አድርገን ከዚያ ጋር ተያይዞ ድንገት የመጣ ቫይረስ ወረርሽኝ በመሆኑ ምክንያት ተማሪዎች እዛ ባሉበት ቦታ ራሳቸውን ለመከላከልና ቫይረሱ ምክንያት በከተማው ተከሰተው አንዳንድ የምግብን የአቅርቦት እጥረት በተጨማሪ ውጪ የተደረጉበት ሁኔታ ስላለ ተማሪዎቻችንን ለመደጎም ለማገዝ የሚያስችል የገንዘብ ድጋፍ መንግስት እንዲያደርግ ጠይቀናል። ያቀረብነው ጥያቄም ተቀብሎ መጥቶ አሁን ከተማሪዎች ማህበር ጋር ገንዘቡን በየአካውንታቸው ለመላክ የዝግጅት ስራ ጨርሰን በየአካውንታቸው እንዲደርስ እናደርጋለን።
በሌላ በኩል የተማሪዎቹ ወላጆች በውጭ ጉዳይ ሚኒስቴር እና በጠቅላይ ሚኒስቴር ቢሮ ተገኝተው ልጆቻችን እዚህ መጥተው ማቆያ ይግቡልን ሲሉ ተማጽነዋል። አሁን ላይ ገንዘቡ ምንም አይነት መፍትሄ አይሆነንም ሲሉ ይገልጻሉ።
እኔ ስሜ የጉና ወርቅ ሀሰን ይባላል። የድሬዳዋ ነዋሪ ነኝ። ልጄ ሱራፌል ወንደሰን በዋን ከተማ ብቻ ዩኒቨርሲቲ የ3ኛ አመት ኢንጂነሪንግ ተማሪ ነው እና የኔዚያ ሀሳብ ሁሉንም ተማሪ በመወከል ነው። እሱ በጣም ከባድ ችግር ላይ ነው ያሉ። ወደ 25 ቀን ገደማ ይሆናቸዋል። ከዶርም አይወጡም፣ በር አይከፈትም፣ መስኮት አይከፈትም። በቀን አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት። እንደሚነግሩ ከሆነ ኘዋለሁ በሚጠይቀኝ ጥያቄ እናንተ ጠይቁልን ነው። አሁን እኔ ከድሬዳዋ መጥቼ አዲስ አበባ ላይ ነው ያለሁት። ውጭ ጉዳይም ሄደን ነበረ፣ ወደ ጠቅላይ ሚኒስትር ቢሮ ሄደን ነበር። በብዙ ሆነን ወላጆች ሆነን ወደ 100 አካባቢ እንሆናለን። አሁን አርብ ዕለት የሄድ ነው። ከዛም በፊት ማክሰኞ ዕለት እኔ በግሌ ሄጄ ነበረ፣ ውጭ ጉዳይ ቆንስላ ጽህፈት ቤት ማለት ነው። ቅጽ ተሰጠኝና እዛ ቅጽ ላይ ሞላው ያው ልጆቹ ወደ ሀገር ይመለሱ እንጂ ወደ ሀገሩ ይመለስ የሚል ነው። የመንግስት ይተባበረን እና ወደ ሀገራችን እንመለስ ነው የነሱ ጥያቄ። እኛም ወላጅ እንደመሆናችን መጠን በድጋሚ እንደገና ተሰብስበን ሰኞ ዕለት ጠቅላይ ሚኒስትር ቢሮ ነበር ይሄድ ነው። ከዛ እንግዳ መቀበያ ክፍል ገብተን የተወሰኑ ልጆች ናቸው ገብተው ያናገሩት ፍድሪ ጠቅላይ ሚኒስትር የሚጻፉ ተብሎ ያ ተጻፈ ተሰራና ያ ተሰጥቶ ነበረ። ከዛም በኋላ እንግዲህ በቴሌግራም ላይ መልሱን እንሰማለን ተባብለን ተለያየን። በግሌ የምልሽ ልጆቹ ወደ ሀገራቸው ይመለሱልን ነው። በቃ በራሳችን ወጪ ቢሆን ልጆቹ ወደ ሀገራቸው ይመለሱ፣ ይሄ ነው በቃ ጥያቄ። እና የኢትዮጵያ መንግስት ዜጋውን የሚወድ መንግስት ስለሆነ ማጸነዋለሁ፣ ልጆቹን ወደ ሀገር ይመልስልን ብዬ ማጸነዋለሁ።
ስሜ ቶፊክ ሀሰን ይባላል። እዚህ በሸዋንግ 3ኛ ተማሪ ነው። አሁን በአሁኑ ሰዓት ደግሞ መንግስት ለቀለብ የሚሆን ገንዘብ ለመስጠት ቃል ገባላቸው። እነሱ ገንዘቡን ምንም አልፈልግም፣ ምንም አያደርግም። ከዛ ምግብ የሚሆነው ምግብ የሚያገኙት በሳምንት አንድ ቀን የሚፈቀድላቸው ከትምህርት ቤቱ ያኛውንም 4 እና 5 ኪሎ ሜትር ሄደው የሚከፍሉት። በተለይ ደግሞ እኔ ልጅ ያለበት ትምህርት ቤት ዳገት አካባቢ ስለሆነ ያንን 4 ኪሎ ሜትር እና 5 ኪሎ ሜትር ተሸክሞ ለመምጣት በጣም ስቃይ ነው። ምክንያቱም እዛ ትምህርት ቤት ውስጥ ያሉት ወደ 60 እና 50 አካባቢ ናቸው። ሁሉም አይወጡ ለመግዛት። ለመግዛት የሚመጡት የተወሰኑ ናቸው። በሻንጣ ነው የሚገዙት። በሻንጣ ነው ሲገዙ በጣም ብዙ ነው። ምክንያቱም ሼር ስለሚያዩ ከተማሪዎቻቸው ጋር ያን ሁሉ ተሸክሞ ለመግባት ስቃይ ነው። እንደው ስቃይ ነው ያሉት። አሁን ነው መንገድ የጀመሩት። በቃ ተስፋ እየቆረጡ ነው ያሉት። እነዚህ ምግብ ብቻ በልተን ምናደርጋለን? አእምሯችን ግን እየተበላሸ ነው ያሉት ነው የሚሉት። እነሱም እኛም የምንፈልገው ምንድን ነው? ልጆቻችን በሰላም የሚመለሱ የሄዱት መልሰዎች አገር ጠቅሞ ቤተሰቦቻቸው ሊጠቅሙ ሰቸውን ጠቅሙ ነበረ፣ ግን አልሆነም። ይህ በሽታ ደግሞ በጠቅላላ በዓለም ላይ መጥፎ ደረጃ እየተወራ ነው ያለ። እኛ ብቻ አይደለም። ጠቅላይ ሚኒስትሩን ደብዳቤ ሰጥተናል። መልስ እየጠበቀ ነው፣ ግን መልሱ ምን እንደሆነ አልገባንም። ምንም እንሰጣለን እና እንደዚህ እናደርጋለን።
በውሃን ዩኒቨርሲቲ ሁቤ ግዛት የሲቪል ኢንጂነሪንግ ተማሪ የሆነው አማኑኤል እያሱም በጭንቀት እያለቅን ስለሆነ መንግስት ወደ ሀገር ያስገባን ሲል ጠይቋል።
አሁን ያለ ነው ያው በጣም ነው የሚያስፈራው፣ በጣም ነው የሚያጨናንቀን። ጠዋት ስንነሳ የሞት ዜና ነው የሚሰማው። ይህን ያክል ሰው በቀን ከ97 በላይ ሰው መቶ ሰው አዲስ ሰው ሞተ ሲባል እና በቀን ወደ 14,000 አዲስ ታማሚ በጣም ነው የሚጨንቀን ማለት ነው። ምንም ምግብ ሁላ መብላት አልቻለም። እኛ አሁን እስካሁን ከ21 ቀን በላይ ስለቆየን ብዙዎቹ እንደው ሙሉ በሙሉ ጤነኛ ነን በምንባል ሁኔታ ላይ ነን ያለ ነው። ኢትዮጵያ አየር መንገድ አንዴ ወደዚህ እየበረረ ስለሆነ አንዴ ወስዶን ኢትዮጵያ አስገብቶን 15 ቀን ከዛም በላይ እንደውም ኳረንታይን ውስጥ አስቀምጦን ጤንነታችን ሲረጋገጥ ለመልቀቅ ቢወስዱ በጣም ጥሩ ነው። እኛ አሁን ኢትዮጵያ ሕዝብን ብዙ ጊዜ ብዙ ልጆችም ሲያወሩ እንደ ታማሚዎች ነው እየታየን ያለ ነው እና እኛ ሁላችንም ጤነኞች ነው። ስለዚህ እኛ ሄደን 15 ቀን እንደውም ከዛ በላይም ኳረንተስ ገብተን እንቀመጣለን፣ እንመረመራለን። አስፈላጊውን ሁሉ ማድረግ ተደርጎልን ወደ ሕዝቡ ቢያቀላቅሉ ጥሩ ነው ብዬ ነው ማስበው እና ኢትዮጵያ መንግስት በዚህ ዙሪያ ያለውን ነገር ቢረዳን ለመርዳት ቢሞክር አሪፍ ነው።
ይህን ጉዳይ በተመለከተ ማመልከቻ ገብቶላችኋል ወደ ተባለው ወደ ውጭ ጉዳይ ሚኒስቴር ደውለን ነበር። የውጭ ጉዳይ ሚኒስቴር የህዝብ ግንኙነት ኃላፊ አቶ ነቢያት ጌታቸው በውሃን የሚገኙ ተማሪዎች ያሉበትን የምግብና የቁሳቁስ ችግር ለማሟላት በቻይና ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር የገንዘብ ድጋፍ ለማድረግ መፈቀዱን ገልጸው የመመለሳቸውን ውሳኔ በተመለከተ ግን አሁን ላይ ምንም የሚያውቁት ነገር እንደሌለ ነግረውናል።
አመሰግናለሁ ኤደን። የተከበራችሁ አድማጮች ይህንን ጉዳይ በቅርብ እየተከታተልን መዘገባችንን እንቀጥላለን። አዲስ አበባ ላይ ከምሽቱ 3:42 ነው አሁን። ይቀጥላል ዝግጅታችን እስከ ምሽቱ 4 ሰዓት። ቀሪ የመጽሔት ዘገባ አለን። በነገራችን ላይ ቀደም ሲል የህወሓትን 45ኛ ዓመት አከባበር አስመልክቶ ምላሽ የሰጡት የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ መሆናቸው እንዲታወቅና በዚሁ እንዲስተካከልልን ከይቅርታ ጋር እንጠይቃለን። ገዢው ብልጽግና ፓርቲ ወይም ለገዢው ብልጽግና ፓርቲ ድጋፍ የገለጹ ሰልፎች ኦሮሚያ ክልል ውስጥ ዛሬ በተለያዩ ከተሞችና ወረዳዎች ተካሂደዋል። በለገጣፎ፣ ለገዳዲ፣ በመቱ ከተማና 6 የኢሉባቦር ዞን ወረዳዎች እንዲሁም ሌሎች ከተሞችም ላይ ሰልፎቹ ተካሂደዋል። ፀሐይ ዳምጠው ተጨማሪ አላት።
የሰልፉ ዓላማ ለውጡንና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሀገሪቱ የጀመረችውን የብልጽግና ጉዞ ለመደገፍ እንደሆነ ሰልፈኞቹ ለአሜሪካ ድምፅ ተናግሯል። ከመቱ ከተማ አስተያየቱን በስልክ የገለጸ ወጣት ነቢዩ ኤልያስ ሰልፉ በማን አስተባባሪነት እንደተዘጋጀ እና ሲያሰሟቸው የነበሩት መፈክሮችን አብራርቷል።
ድጋፍ ለማድረግ ወጥተናል። ግን የወጣንበት ዓላማ አብቹን መደገፍ ነው። ሌላ ዓላማ የለውም። አብቹ ከኦሮሞ ህዝብ ሲወጣ የኦሮሞ አይከን የሆነ ሰው ነው። ለማናችንም በአብቹ መንገድ መከተል ለሁላችን ጠቃሚ ነው ብለን ስላሰብን ነው የደገፍነው። ከአንተ ጋር ነን፣ በቃ አብቹን ከአንተ ጋር ነን። ወደፊት ምራን እንድታሻግረን አደራ ሰጥተናል። እንድታሻግረን አደራ የሚል ዓላማ ነው እንጂ
ሰልፉ ላይ የከተማው ነዋሪዎች እንዲሳተፉ በብልጽግና ፓርቲ ጥሪ መቅረቡን ወጣቱ ገልጾ በግድ ውጡ ያለን አካል ግን አልነበረም ብሏል።
ሰላማዊ ሰልፉን እንዲመጣ ከወጣትም ከአዛውንቶችም ጥሪ ተደርጎልን ነው የወጣ ነው። ስንወጣ በጣም ተደስተን የወጣ ነው። ሁሉ ሰው ደስተኛ ነው። ማንም ሰው ተገዶና ተገርፎ እንጨማሮ የወጣ ሰው የለም። የወጣ ሰው በሙሉ ተደስቶ ነው የወጣ ብዬ አምናለሁ።
እዛ አካባቢ ግን ተገደናል የሚሉ ወጣቶች አሉ።
እኔ በበኩሌ የተገደደ ወጣት ተገዶና አውጣ የተባለ ወጣት አላየሁም በበኩሌ። ምናልባት ግን ጥሪ የተደረገለት ሊሆን ይችላል። አውጣ ተብሎ ጥሪ የተደረገለት ከፈለገ የሚመጣ ከፈለገ የሚቀር ማለት ነው።
ፉአድ ጀማል ነኝ ያለው ሌላው የመቱ ከተማ ሰልፈኛ በመደበር የብልጽግና ጉዟችን እናሳካለን፣ ሀገር በሀሳብና በስራ ይገነባል፣ ከብልጽግና ጋር መጪው ጊዜ ብሩህ ነው የሚሉና ሌሎች መፈክሮችን ማሰማታቸውን ተናግረው ስለ ዛሬው ውሎ ገልጿል።
ዛሬ በደማቅ ሁኔታ መቱ ላይ ሰልፍ አካሂደናል። ለምሳሌ እኔ አሁን ሹፌር ነኝ፣ የግል ስራ ነው የምሰራው። ግን ዛሬ ግራ ቀኛቼ መሪያችንንም ስለወደድኩት ሀሳቡንም ስለወደድኩት መደመርንም አንድቢ ስላየ ስለተረዳው የራሴን ስራችን ዛሬ ሰልፍ ልወጣ ችያለሁ።
የኢሉ አባቦር ዞን አስተዳዳሪ አቶ ግርማ ረጋሳ ሰልፉ ስለተዘጋጀበትና ስለተካሄደበት ሁኔታ ሲናገሩ ከመቱ ከተማና 6 አጎራባች ወረዳዎች የተውጣጡ ነዋሪዎች የድጋፍ ሰልፍ ለማካሄድ በአነሱት ጥያቄ መሰረት መሆኑን ገልጿል።
በህዝብ ማነሳሳት በህዝብ ግፊት የተደረገ ሰላማዊ እና የድጋፍ ሰልፍ ነው። ሰልፉ በመቱ ከተማ ብቻም ሳይሆን ከአጎራባች ወረዳዎች በተውጣጡ የለውጥ ደጋፊዎች የተዘጋጀና ሰፊም ህዝብ ያሳተፈ አላማውም አጠቃላይ ሀገሪቱ ውስጥ ያለውን ለውጥ ለመደገፍ በዶክተር አብይ የሚመራውን አመራር ለመደገፍ የተደረገ ሰልፍ ነው ማለት ነው። በህብር ወደ ብልጽግና የሚባል እና ከአብይ ጋር ፊታችን ብሩህ ነው፣ ዘመናችን የብልጽግና ዘመን ነው የሚባሉ መፈክሮች ተስተውሏል። በአፋን ኦሮሞና በአማርኛ ማለት ነው። ባነሮቹም ቲሸርቶቹም በባለ ሀብት የተዘጋጁ ናቸው። ምንም የመንግስትና የድርጅት ጣልቃ ገብነት የለውም ማለት ይቻላል። ከማስተባበርና ለውጡን አባላት ከመደገፍና አብሮ ከመውጣት የዘለለ በአብዛኛው በህዝቡ ኮንትሪቢሽን የተደረገ ነው ማለት ነው።
የድጋፍ ሰልፉ ሀሳብ ከነዋሪ የተነሳ እንደመሆኑ ሰው የወጣው በፍላጎቱ ነው ብሏል አቶ ግርማም።
ሰባውም ወደ ድጋፍ ሰልፉም የወሰድናቸውም እንዲወሰዱም የተደረጉ የባለ ሀብቶች መኪኖችም የሉንም። ሁሉም በፈቃዳቸው ነው። ከ18-36 ኪሎ ሜትር ሰዎችን ጭነው አምጥተው እዚህ አብሮን ስብሰባውን ወይም ድጋፍ ሰልፉም ሲያካሂዱ የነበሩም ከዚህ በዘለለ የተለየ እንደዚህ አይነት በግፊት በኃይል ተደረገ ብሎ ካለ ከእውነት የራቀ ነው ብለን ነው የምናየው። በአንጻሩም ደግሞ እንደዛ ሁሉም መኪና አይደለም የወጣው እምቢ ያሉም ማለት መውጣት የሚያልፈለጉ እና በራሳቸው ስራ ላይ ተሰማርተው የነበሩ ሰዎችም አሉ ማለት ነው።
በሌላ በኩል ደግሞ ዛሬ ለገጣፎ ለገዳዲ በተካሄደው የድጋፍ ሰልፍ ላይ የተገኙት አሁን ጡረታ ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ መስራች አቶ ቡልቻ ደመቅሳ እንዲህ ብለዋል።
እኔ እንዲያውም ከዚህ በፊት መደረግ ነበረበት ብዬ ነው የማስበው። እኔ ራሴ ኖሬያለሁ፣ እድሜ ወደ 90 ዓመት ተጠግቻለሁ። በዚህ ዘመን ውስጥ ክፉና ደጉን ለይቻለሁ፣ በትምህርትም በኤክስፒሪየንስም ለይቻለሁ። ስለዚህ እኔ ለአብይ ነው የወጣሁት ዛሬ።
ስለዚህ የለገጣፎ ለገዳዲ ሰልፍ የከተማው ከንቲባ ወይዘሮ አቢባ ሲራጅ እንዲህ ብሏል።
ሁለት አጀንዳዎችን አንግቦ ነው ሰልፈኞቹ ሲያነሱት የነበረው። አንደኛ የአገራችን ሕዝቦች እንደዚሁም የኦሮሚዮ ሕዝቦች ለብዙ ዓመታት ሰላም እጦት፣ ዲሞክራሲ እጦት እና እንደዚሁም ደግሞ ሁሌም ድህነት ውስጥ የመቆየት እንደ ሰርክል ቪሽየስ ሰርክል ውስጥ ነው የነበር ነው እና ይሄንን ለመሻገር ባለፈው ሁለት ዓመት የነበሩ ለውጦች መቀጠል አለባቸው። ከዚህ በኋላ ወደ ኋላ መመለስ የለብንም። ይሄ ለውጥ ያስቀጠለውን አካል መደገፍ መቻል አለብን። ይሄ ለውጥ ግብ መምታት አለበት። ሁለተኛው ስድብን ትክክል እንዳልሆነ ፖለቲካ ፓርቲዎችን ለማሳወቅ ነው። ፖለቲከኞቹ መወዳደር ያለባቸው ለእኛ መናገር ያለባቸው አማራጭ ፖሊሲ ሀሳቦችን ከድህነታችን እንዴት ነው የምንላቀቀው፣ እንደዚሁም ደግሞ ማህበራዊ ዘርፍ ላይ ምንድን ነው በፊት ከነበሩ ፖለቲካ ፓርቲዎች አዲስ ነገር ምንድን ነው ይዛችሁልን የመጣችሁት የሚለውን እየጠበቅን ስድብ ነው እየሰማን ያለ ነው እና ይሄንን አልጠብቅም። ይሄንን ደግሞ መቀጠልም የለበትም። ትምህርት ከዚህ መወሰድ አለበት። ስድብ ባህላችን አይደለም የሚለውን መልእክት ለማስተላለፍ ነው።
ከዚህ ቀደም በአዳማ በጅማ በመዕራፍ ሐረርጌ በባሌ ዞንና በሶማሌ ክልል ለብልጽግና ፓርቲ ድጋፍ የገለጹ ሰልፎች መካሄዳቸው ይታወሳል። ለአሜሪካ ድምጽ ሀይድ አምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ተከታዩ ዘገባ ወደ ጨፌ ኦሮሚያ የሚያመራን ነው። በምዕራብና ደቡብ ኦሮሚያ የሚታዩ የጸጥታ ችግሮች መንግሥት በጥቂት ጊዜ ውስጥ ለመፍታት እየሠራ መሆኑን የኦሮሚያ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ገልጸዋል። ምክትል መስተዳድሩ ለ11ኛው የጨፌ ኦሮሚያ መደበኛ ጉባኤ የግማሽ ዓመት የመንግሥት የሥራ አፈጻጸም ትናንትና ሪፖርት አቅርበዋል። ሙክታር ጀማል ዝርዝሩን ይዟል።
የኦሮሚያ ብሔራዊ ክልላዊ መንግሥት ምክር ቤት ጨፌ ኦሮሚያ በዛሬው ዕለት 11ኛ መደበኛ ጉባኤ 5ኛ ዓመቱን አዳማ ላይ ተቀምጧል። በጉባኤው የክልሉ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የመንግስትን የግማሽ ዓመት የሥራ አፈጻጸም ለጨፌው አቅርበው ውይይት ተደርጎበታል። አቶ ሽመልስ በማኅበራዊና ኢኮኖሚያዊ ዘርፍ የተለያዩ ሥራዎች እየተሰሩ ቢቆዩም በዚህ ግማሽ ዓመት ክልሉ በከፍተኛ የጸጥታ ችግሮች ሲፈተን እንደነበረ ተናግረዋል። ከምክር ቤቱ አባላት ለአቶ ሽመልስ የተለያዩ ጥያቄዎች ሲነሱላቸው የነበረ ሲሆን በተለይ በከፍተኛ ትምህርት ተቋማት ውስጥ በተማሪዎች ላይ እየደረሰ ነበረ ያሉት በተመለከተ የምክር ቤቱ አባላቶች ጠይቀዋል።
በረቶኒ ቀሎተ ኦሮሞ ተአን ናኑሌ አደዳ ከሳው ናኑ አማራ በረታ አባን ሃቲ
የኦሮሞ ተማሪዎች በተለያዩ ክልሎች በተለይ በአማራ ክልል ዩኒቨርሲቲዎች እናትና አባት ያለውን ጥሪት አሟጦበት ያስተማረውና ይቀየርልኛል ብሎ ወደ ትምህርት ተቋም የላከው ተማሪ ልከው ሬሳ ሲቀበሉን የከረሙት ሬሳውን ለመቀበል ራሱ አስቸጋሪ ነበር። ሌሎች ክልሎች ግን ለምሳሌ እንደ ትግራይ ክልል ተሽከርካሪ ልኮ ተማሪዎቹን ሲወስድ ነበር ይባላል። እናንተ የኦሮሚያ ብሔራዊ ክልላዊ መንግስት ለምንድን ነው ይህን ጉዳይ ይሁላ እስከሚፈጠር ችላ ያላችሁ? ጉዳዩ እስከምን ደርሷል ነው ያሉት። በንጹህ ተማሪዎች ላይ ሲደርስ የነበረው ግፍና መከራ የፖለቲካ ቁማር እንደነበረ ነው አቶ ሽመልስ የሚያነሱት። ይህንንም ህዝብና መንግስት አንድ ላይ በመሆን እየታገለ መሆኑንም ገልጸዋል።
ኡምኖን ፋላጅ ጅራማ ወጀተን ዱለ በዲገጀሱን ጫለቀ ዲሞክራሲ ናኖ ኬኛ ፊ ቡቱ ቢያ ጅራማ ቡራ አርገምሲሳጅሩ ዱከኔሱፍ
የጥፋት ኃይሎች ሀገርን ለማፍረስና በክልላችንና ሀገር አቀፍ ደረጃ መሰረታዊ ለውጥ ያሳየ ያለውን የዲሞክራሲ ንጽብራቅ ለማደብዘዝ አጀንዳ ቀርጸው ህዝብን በእምነትና በብሔር ያጋጩ ይገኛሉ። ግጭት በመላው ሀገሪቷ እንዲቀሰቀስና በከፍተኛ ትምህርት ተቋማት ውስጥ ተማሪዎች ተረጋግተው እንዳይማሩ ለማድረግ ሲሰሩ ቆይተዋል። የነገ ተስፋ በሆኑ ተማሪዎች ላይ ከፍተኛ የአካልና የነፍስ ጉዳት ደርሷል ነው ያሉት አቶ ሽመልስ። ሌላኛው በጨፌው አባላት በስፋት ሲነሳ የነበረው በምዕራብ ኦሮሚያና ደቡብ ኦሮሚያ በስፋት ለሁለት ዓመት ገደማ የቀጠለውን ጦርነትና ሽምቅ ውጊያን በተመለከተ ነው። ለምንድነው መንግስቱ ወደ አንድ አቅጣጫ መፍትሄ የማያስቀምጠው የሚለው የተሳታፊዎቹ ጥያቄ ነበር።
ማን ኦሮሞ ማጥ መተለፈራ ሚጣና ገና ማኑ ረቀቀፋ ራኮንኩ ማፊ ኡመተ ኦሮሞ ቦይቻ ገደዱ አገና ከሰማኑ ገልጭ
የኦሮሞ ህዝብ ለምንድነው ያለቀ ያለው? ይሄን የሚያህል ጉዳት ለምንድነው እየደረሰ ያለው? ይህ ችግር ለምንድነው ይሄን ለሚያህል ስቃይና ለቅሶ የኦሮሞን ህዝብ ያደረገው? ለምን መፍትሄ አታስቀምጡለትም ነው ያሉት። አቶ ሽመልስ እንደሚያነሱት በአካባቢዎቹ የሚታየው የሰላም እጦት ከመንግስት አቅም ማነስ የተነሳ ሳይሆን ከሆደ ሰፊነት የመነጨ ነው ብለዋል። መንግስት ሆደ ሰፊ ሆኖ ጉዳዩን ለማየት ሲፈልግ ችግሮቹን ማባባስ፣ መንግስት ህግን ለማስከበር ሲንቀሳቀስ ደግሞ ህዝብ ላይ እርምጃ እንደወሰደ ተደርጎ የሚነዛው ወሬ አስተዳደሩን መያዣ መጨበጫ እንዳሳጣው ነው አቶ ሽመልስ የሚጠቁሙት። ሆኖም ግን የህግ ማስከበር ስራዎች እየተሰሩ በመሆናቸው መሰል ችግሮች በቅርብ ጊዜ መፍትሄ እንደሚያገኙ ነው አቶ ሽመልስ የጠቆሙት።
ሀሊ ቀበተማናማ ኪቦሩ ሚያጅም እዶም ራሳን አለት ወጂው መኖች በላኖ ጀቴ ቃሚን ያገኛው ጀቴን ዋንት ባዜን ይከሜ ከራት ገለጅ።
በአሁን ጊዜ በደቡብ ኦሮሚያ የሚገኘው ተጨባጭ ሁኔታ በአብዛኛው ቦታ ማህበረሰቡና የጸጥታ አካላት በሰሩት ስራ ብዙ ችግሮች ተፈተው መስመር ይዘዋል። የቀሩት ጥቂት ቦታዎችም በቅርብ ጊዜ ይስተካከላሉ ብለን ተስፋ እናደርጋለን። በምዕራብ ኦሮሚያ ምዕራብ ሸዋን ጨምሮ በጠቅላላ ምዕራብ ኦሮሚያ የነበረው ችግር ቀስ በቀስ እየተፈታ መጥቶ አሁን ችግሩ የሚታየው ቄለም ወለጋ የተወሰኑ አካባቢዎችና ምዕራብ ወለጋ አንዳንድ ቦታ ላይ ብቻ ነው። ይህንንም የጸጥታ አካላትና ማህበረሰቡ ተቀናይቶ እየሰራበት ስለሚገኝ በቅርብ ጊዜ ይፈታል ብለን ተስፋ እናደርጋለን። ከዚህ በዘለለ አሁንም በሰላም መንገድ እጁን ሰጥቶ መግባት የሚፈልግ ካለ የኛ መንግስት ለመቀበል ዝግጁ ነው ያሉት አቶ ሽመልስ ጨፌ ኦሮሚያ ውይይቱን ቀጥሎ የተለያዩ ጉዳዮች ላይ እንደሚመክር ተገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር። ወደ ተከታዩ ዘገባ እንለፍ። ሴቶችና ቤተሰብ። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት የስርዓተ ጾታን ዕውቀት ለማስረጽ ከሚንቀሳቀሱ ክበቦች ጎልቶ ይታያል። ባለፈው አርብ የፍቅረኞች ቀን ታስቦ ሲውል በትምህርት መደገፍ ለሚያስፈልጋቸው ተማሪዎች ለመድረስ አበባና ቸኮሌት ጌጣጌጦችንም ሲሸጥ ነበር የሎ ሙቭመንት። የቡድኑን አባል ሩቲት ባርክን ኤደውን ገረመው አነጋግራታለች።
በየቫለንታይንስ ዴይ ማለት ነው በየአመቱ አበባ እየሸጥን አዲስ አበባ ዩኒቨርሲቲ ላሉ ተማሪዎች ስኮላርሺፕ ፈንድ እንሰጣለን ማለት ነው። ከሰባት አመት በፊት ነበር የተጀመረው። ዘንድሮም የተለያዩ ካፍቴሪያዎች ክላስ ጋር ሎፎይ ፋይፍ ሎፍት ነበረን፣ ቦስተን ዴስፓ፣ ከዛም የተለያዩ ኢንተርናሽናል ኦርጋናይዜሽኖች ስዊድሽ ኤምባሲ፣ ኢሲኤ፣ ኬር ኢትዮጵያ፣ እነዚህ ኦርጋናይዜሽኖች ውስጥ ነበር። በጣም ብዙ ስራ የሚጠይቀው የተለያዩ ሰዎች ኦርደር ያደርጉናል፣ ከዛ እነሱ ጋር የሄድን ደሊቨር እናደርጋለን። አብዛኛው ማአት ሰው ሁሉም በሚባል ደረጃ በዚህ ላይ ይሳተፋል ማለት ነው። አበባ እንዳለ በተለያዩ የአበባ እርሻ ያላቸው ሰዎች ነው የሚሰጡን አብዛኛውን አበባ ማለት ነው። ስለዚህ እነሱ በነጻ የሰጡን አበባ እኛ አስተካክለን እንሸጠዋለን ማለት ነው። ከአበባ ውጪ ይሄ ከረሜላ ቾክሌቶች፣ የእጅ ብራስሌቶች፣ የተለያዩ ነገሮች እንሸጣለን አበባ ማለት ነው። ግን አበባውንም ከረሜላም ቾክሌቱ ነው አብዛኛውን በዶኔሽን ነው የምናገኘው።
በየአመቱ የፍቅረኞች ቀንን ታሳቢ በማድረግ አበባና ጣፋጮችን ተሸጦ ከሚገኘው ገቢ እንዲደገፉ የተመረጡ ተማሪዎች ትምህርታቸውን ከጀመሩበት ጊዜ አንስቶ እስከሚመረቁ ድረስ ድጋፉ የሚቀጥል ሲሆን በወር 200 ብር በአመት እስከ 2000 ብር ሂሳብ ድረስ ይሰጣቸዋል። በባለፈው አመት በተገኘው ገቢ 162 ተማሪዎችን መርዳት መቻላቸውን ሩት ገልጻለች።
30 ብር ነበር ሲሸጥ ነበር። ኦኬ ደግሞ አንድ ቡኬ ልክ አንድ ተማሪ አንድ አመት ለመርዳት አስበን ነበር እና 2000 እና 1500 ብር ነበር። አንድ ተማሪ አንድ አመት ረዳለው ሲል ያን ቡኬ ይዛት ይችላል ማለት ነው። አይ ከ10000 አበባ በላይ በሆኑ ሸጠናል ብዬ አምናለሁ። ለሙዝ ገቢ የሚያስተላልፈው በዚህ ነው ፌብሪ ወር ብቻ ነው። ስለዚህ እንዳለ በዚህ የሚገኘውን ገቢ ቀጥታ ልብን ስራ እንሰጥታል። ሰጥተን ጀንደር ኦፊስ አማካኝነት አዲስ አበባ ዩኒቨርሲቲ ስላሉ ተማሪዎች አካባቢያቸው የሚረዳቸው እንደሌለ የሚያግዛቸው እንደሌለ ከቀበሌ አስመስክረው ይመጡና እሱ ምስክር ወረቀት ያስገባሉ። በዛው መሰረት የስራ ተጽፋ ቢሮ ይመርጥና ያስገባልናል እኛ ማለት ነው። ስለዚህ ብሩንም እነሱ በቃ ያስገባል። እኛ መተላለፉን አለመተላለፉን ነው እንጂ የምናየው ተማሪዎቹ ማን እንደሆኑ ብዙ ጊዜ ያንም አብዛኞቹ ተማሪዎች ሴቶች ናቸው፣ ያት ወንዶችም አሉ። በባለፈው አመት የተገኘ ገቢ የሎ ሙቭመንት ስኮላርሺፕ 162 ተማሪዎች ይተረዳል። በአመት 2000 ብር በወር 200 ብር ይሰጣል ማለት ነው። የሎ ሙቭመንት ላይ ይሄ ገቢ ማሰባሰቢያ አንድ ሴግመንት ብቻ ነው እንጂ ቴብል ዴይ የሚባላለን በየሳምንቱ የተለያዩ እርሶችን እያነሳ ከግቢ ማህበረሰብ ጋር የምንወያይበት ፕሮግራም አለን። የተለያዩ ካምፔኖች እናደርጋለን ኦንላይን በሶሻል ሚዲያዎች ዋን በፌስቡክ በትዊተር ላይ የተለያዩ ርዕሶች እያነሳ ላይ ምስሉ ላይ እንወያያለን። የተለያዩ ፕሮግራሞች እናዘጋጀዋለን። በአጠቃላይ ግቢ ውስጥ ስላለው የስርዓተ ጾታን ጉዳይ ንግግርን መፍጠር ነው የሎ ሙቭመንት የሚሰራው። ይህ መቀየር ሚዛ ልክ ዲያሎጎችን መፍጠር ንግግሮችን መፍጠር ላይ በጣም ብዙ ስራ እንሰራለን ማለት ነው።
የዚህ አመት የገንዘብ ድጋፍ ተሰባስቦ አለማለቁን የምትናገረው ሩት አሁንም ቢሆን ተማሪዎችን ለመርዳት ፍላጎቱ ያላቸው ግለሰቦች እና ድርጅቶች እስከ ቀጣይ ሳምንት ድረስ የሎ ሙቭመንትን በጎፈንድሚ አማካኝነት መርዳት እንደሚችሉ አስታውቃለች።
ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
አመሰግናለሁ ኤደን። ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች፣ የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሽያኗ ናሽዋን ካሊ ነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው። ለዜናው ቆንጂት ታዬ። ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። በቀረችን ጊዜ አንዳንድ አጫጭር መረጃዎችን ለመካፈል ያህል ልክ ዛሬ የዛሬ 213 ዓመት የዘመነኛው ስነፈለክ አባት እየተባለ የሚጠራው ኒኮላውስ ኮፐርኒክ መሬትና ሌሎችም ዓለማት ወይም ፕላኔቶች በፀሐይ ዙሪያ እንደሚዞሩ ለመጀመሪያ ጊዜ የተናገረ ጠቢብ ነው። ዛሬ አንድ የዩናይትድ ስቴትስ ዶላር 32 ብር ከ20 ሳንቲም ተመንዝሯል። ነገ የካቲት 12 አዲስ አበባ ብራ ትሆናለች ይላል የኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ። ከፍተኛ ሙቀቷ 27፣ ዝቅተኛው 13 ዲግሪ ሴልሺየስ ነው። ዝግጅታችን ተጠናቋል። ክቡራትና ክቡራን አድማጮች በዚሁ ልንሰናበት ነው። በምሽቱ ፕሮግራም ዋና አዘጋጅ እና በሌሎችም ባልደረቦቻችን ስም ሁሉ በዚሁ እንሰናበታለን። የትግርኛ ስርጭት ከእኛ ቀጥሎ ይቀርባል። አብራችሁ ስለ ቆያችሁ ከልብ እናመሰግናለን። ነገ የሰማዕታት ቀንን የሚመለከቱ ዘገባዎችን ይዘን እንመለሳለን። ሌሎችም ይኖሩናል። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና እደሩ። Thank you.